ሰሞኑን በኦሮሚያ በድሬዳዋና ባሪ ክልሎች በደረሱት ጥቃቶች 86 ሰዎች መገደላቸውን ጠቅላይ ሚኒስትር አብይ አህመድ ትላንት ባሰሙት ንግግር አስታውቀዋል። በከፍተኛ ኃላፊነት ስሜትና በጥበብ ባሉት መንገድ ነገሩን የማርገብ ስራ እየተሰራ መሆኑን የጠቅላይ ሚኒስትሩን ቃል ጠቅሶ የአዲስ አበባ ዘጋቢያችን እስክንድር ፍሬው ባጠናቀረው ዘገባ ጠቅላይ ሚኒስትሩ በንግግራቸው ጠቃሚ ቁም ነገሮችን ማንሳታቸውን የጠቀሱ ምሁራንና የፖለቲካ ሰዎች ህጋዊ እርምጃ ለመውሰድ ያለውን ዝግጅት አስመልክቶ ግን ግልጽ የሆነ አቅጣጫ አልተቀመጠም ነው ያሉት። በጥቃቶቹ የተገደሉ ሰዎችን ከብሔረሰባዊ ማንነትና ከሃይማኖት አንጻር ለይቶ መቅረቡ ግን ማስተማሪያ ይሆናል በሚለው የሚስማሙ መሆናቸውን ጠቅሞ እስክንድር ተከታዩን ይዟል።
ጠቅላይ ሚኒስትር አብይ አህመድ ትናንት ከ4 ኪሎ ቤተ መንግስት ያደረጉት ንግግር በቴሌቪዥን የተላለፈና በርካታ ዜጎች የተከታተሉት ነው። ከጥቅምት 12 ጀምሮ በኦሮሚያና ባህራዊ ክልሎች እንደዚሁም በድሬዳዋ ከተማ ከተከሰተው ሁከት በኋላ የመጀመሪያም ነው ይህ ንግግር። በሁከቱ የሞቱትን ሰዎች ቁጥር በተለያዩ ዘርፎች ከፋፍለው አቅርበዋል ጠቅላይ ሚኒስትሩ በትናንቱ ንግግራቸው።
ሰሞኑን በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ህይወት እንደዋዛ አልፏል። በዚህ ክስተት በጾታ ስንመለከተው 82 ወንድ 4 ሴት ሞተዋል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሀዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ አልፏል። በእምነት ስንመለከት 40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። ግጭቱን ሟችና ተገዳይን ለይተን ስንመለከት በእርስ በርስ ግጭት ተዋግነው ሰዎች አደጋ 76 ሲሆን በጸጥታ ኃይሎች ህይወታቸው ያለፈ 10 ሰዎች ናቸው። ይህን ዳታ በዚህ መልክ መግለጽ ያስፈለገበት ዋናው ምክንያት አንድ ችግር ሲያጋጥም የማይገለው ብሔር፣ የማይገለው ጾታ፣ የማይገለው እምነት የሌለ መሆኑን በቂ ማስተማሪያ ተደርጎ ሊወሰድ ይችላል።
የተፈጠረውን ችግር ለመቅረፍ ኃላፊነት በተሞላበት መንገድ እየተሰራ መሆኑንም ጠቅላይ ሚኒስትሩ አብራርተዋል። በርካታ ጉዳዮች የተነሱበትን ይህንን የጠቅላይ ሚኒስትር አብይ አህመድ ንግግር የተከታተሉ የፖለቲካ ሰዎችና ምሁራን አስተያየት የተለያየ ነው። አጥፊዎችን ለመጠየቅ ተግባራዊ እርምጃ ስለመወሰዱ በግልጽ አልተቀመጠም የሚሉት የኢዜማ ሊቀመንበር አቶ የሸዋስ አሰፋ ናቸው።
የመንግስት ዋና ተግባር ሰላም እና መረጋጋት እንዲሰፍን ማድረግ እንደሆነ አንጻር መግለጫው የተናገሯቸው ነገሮች ጥሩ ፍሬ ነገሮች ቢኖሯቸው ከሚጠበቀው ተግባር አንጻር ግን የብዙዎቻችንን ቀልብ የሳበ ነው ለማለት አይቻልም።
እንዴት ሲሉ ለምሳሌ አቶ የሸዋስ ለምሳሌ ጠቅላይ ሚኒስትሩም ብለዋል ከእሳቸው ልጥቀስና ማንኛውም የምንወስደው እርምጃ ተጨማሪ ደም መፋሰስና የኢትዮጵያን ህልውናና አንድነት አደጋ ውስጥ እንዳይከት በከፍተኛ ኃላፊነት ስሜትና በጥበብ ነገሩን የማርገብና የማስከን ስራዎች እየተሰሩ ነው ብለዋል ጠቅላይ ሚኒስትሩ። እናንተ የምትጠብቁት የነበረው ምንድን ነው?
በነገራችን ላይ ይሄ ለመጀመሪያ አይደለም፣ አባባሉም የመጀመሪያ አይደለም፣ ድርጊቱም የመጀመሪያ አይደለም። በዚህ በፊት በአዋሳ፣ በሻሸመኔም፣ በባህር ዳር፣ በሌሎች የሀገራችን ክፍሎች በእኛ እምነት የተፈጸሙት አስተማሪ እርምጃ ባለመወሰዱ ነው የሚል ጽኑ እምነት አለ። በአጠቃላይ እኛ መንግስት ደክሟል ምናምን የሚል ግምገማ የለንም። እንዲሁም የሚሆኑ ነገሮች በከፍተኛ እሳቸው ቻይነት ባሉት በከፍተኛ ምዝላልነት የተፈጸሙ ናቸው እንጂ ከመንግስት ቁጥጥር ውስጥ እንግዲህ የመንግስት በጣም ብዙ ክፍል ያለ የጸጥታ ኃይል ነው ያለው። ከዚያ ጋር ሊመጣጠን ሊገዳደር የሚችል ኃይል አለ ብለን አናስብም እዚህ ሀገር ላይ። ስለዚህ መንግስትን መቃወም፣ ጠቅላይ ሚኒስትሩን፣ ፕሬዚዳንቷን፣ የፈለገውን የመንግስት አካል መተቸት፣ ስነ ምግባሩ ከፈቀደለት መሳደብ የማንኛውም ዜጋ ያልተከለከለ መብት ሆኖ እናያለን። ከኢትዮጵያ በተቃራኒ መቆም ግን ክልክል ነው፣ አይቻልም። እንዲሁም የሀገር ክደት ነው። እንደዚህ አይነት ከሃይማኖት ጋር የተያያዙ ከብሔር ጋር የተያያዙ ታሪክን እየጠቀሱ ሊያፈርሱ የሚችሉ እንቅስቃሴዎች ሲታዩ ይህንን ትዕግስት ነው ብሎ ለማለት በጣም እንቸገራለን እኛ። እና በጣም የበዛ ትዕግስት ነው ይሄ ደግሞ እሳት እንዳሉት ተጨማሪ ማፋስ ሳይሆን እንደውም ማናለብኝነትን የሚያመጣና ደምፋስን ለከተለ የሚችል ነው በእኛ ግምገማ።
ጠቅላይ ሚኒስትሩ በጥቅሉ ጥሩ የሚባል ንግግር ማድረጋቸው ነው የገለጹት። የማህበራዊ ጤና አማካሪና የፖለቲካ ተንታኝ ዶክተር ኤርሲዶ ለንዴ በበኩላቸው የሚጎሉ ያሏቸውን ያብራራሉ።
የኔ ቅሬታዎች አንዳንዶቹ ድምዳሜዎች አስተቻው እንግዲህ አስተጻሚን የሚመሩ ጠቅላይ ሚኒስትር ናቸው። ስለዚህ ለኔ እንደዚህ አይነት ጉዳዮች አሁን የተፈጠረው ችግርን የሚመስሉ ከዚህ በፊት የተከሰቱ የሰዎች በሺህ በሚሊየን መፈናቀል፣ የዜጎች በአስርት በመቶ የሚቆጠር ቁጥር ሰዎች መሞት፣ ገለልተኛ አካል ተቋቁሞ በባለሙያዎች በደንብ ተፈትሾ ተመርምሮ ትልቅ ሰነድ ወጥቶ አክሲዮች የሚቀጡበት አገሪቷም ትምህርት የምትወስድበት የፍትህ አካሉ ትምህርት የሚወስድበት ዜጎች ትምህርት የሚወስድበት ነው መሆን ያለበት። ስለዚህ የኔ ትልቁ ቅሬታይ በአስፈጻሚ ሪፖርት በመንግስት ሪፖርት ምናምን እየተዘለለ የሚሄደው ነገር ስህተት ነው ብዬ አስባለሁ። ፓርላማው ነው ለዚህ መጠየቅ ያለበት። ምክንያቱም ይሄ ተራ ወንጀልነት በላይ ነው። በዜጎችም ቁጥር ብታየው የተፈጠረው ሁኔታ ደግሞ አሁን ብቻ ተከስቶ እንደገና ላለመከሰቱ እርግጠኛ የማትሆንበት ነው። ስለዚህ ፓርላማው ነበረ እዚህ ጋር ገለልተኛ አጣሪ ኮሚሽን የራሱን እንዲቋቋም አድርጎ እንደዛ አይነት የገለልተኛ ሪፖርት ዜጎች ማወቅ ነበረባቸው። ለምሳሌ ይሄ ባለመሆኑ ጠቅላይ ሚኒስትሩም ትላንት ደገመው፣ ሚዲያዎችም ጋዜጠኞችም እንደቀሉ ሁሉም ሰው ግጭት ግጭት ይላል። እውነት ይሄ ግጭት ብቻ ነው ወይ ነው? ለእኔ ጥቃት ነው ነው የምለው። ግን ጥቃትና ግጭት አንድ ላይ ይኖራሉ ማለት መጀመሪያ ጥቃት ይኖራል፣ ከዛ የተጠቁቱ ሰዎች ራሳቸውን ለመከላከል በሚያደርጉት ጥረት ያንን ግጭት ልትለው ይችላል በኋላ ማለት ነው። የሁለት አካላትን ግብ ግብ ማለት ነው። ግን በመጀመሪያ አብዛኞቹ ነገሮች የጀመሩት ከጥቃት ብዙ ነገርም ጥቃት እንደሆነ ግልጽ ነውና ይሄ በግልጽ በነጭና ጥቁር በደንብ አለመባሉ አንዱ የጠቅላይ ሚኒስትሩ ንግግር ውስጥ ያየሁት ክፍተት ነው ብዬ አስባለሁ።
የጠቅላይ ሚኒስትሩ ንግግር ከሞላ ጎደል ጥሩ የሚባል መሆኑን የገለጹት የማህበራዊ ሳይንስ ተመራማሪና የፖለቲካ ተንታኝ የሆኑት ዶክተር ብርሃኑ ሌንጅሶ ናቸው። ጠቅላይ ሚኒስትሩ ተግባራዊ እርምጃ ስለመውሰዳቸው በግልጽ አላስቀመጡም በሚለው የአንዳንድ ወገኖች አስተያየትም አይስማሙም።
የኢትዮጵያ መንግስታት እስካሁን ድረስ የነበሩት እርምጃ በመውሰድ የሚታወቁ ጠንካራ ቆራጥ የሚባሉ ተርሞች ኢትዮጵያ ውስጥ በጣም የተለመዱ ናቸው። መሪ ማለት እዚህ ሀገር የኃይል እርምጃ የሚወስድ ማለት ነው። ጠንካራ አንዳንዴ እንደውም ክፉ አይነት ነው መሪ ተብሎ የሚሳለውና ኢትዮጵያ ህዝብም ተመሪውም ህዝብ በሁለት አንዱ ይሄ ቆራጥ የሚለው መሪ በመደገፍ እንደዚህ አይነት ወኔ በማሳየት በመፎከር ነው የሚታወቀው፣ ሌላው ደግሞ በመፍራት ነውና ከዛ አውዳ ተነስተ ካየ መሪ ማለት ለኢትዮጵያውያን ጠንካራ እርምጃ ለመውሰድ የሚዝት ነው። ጠቅላይ ሚኒስትር አብይ ግን ከዛ ትንሽ ለየት ያሉም ይመስለኛልና ዲሞክራሲን ገነባለን ከሚለው አንፃር ብዙ ጊዜ ሐሳብ ላይ ትኩረት ያደርጋሉ። የገጠመውን ችግር ደግሞ በመረዳት ከሱ ተምረን እንደዛ አይነት ችግር እንዳይገጥመን እናርግ የሚል አዝማሚያ የሚያሳዩ ይሄ ሰላም ወዳድ የሚባለው አይነት መሪ ለዲሞክራሲ የወገነ መሪ ነው የሚባለው። ትላንት ግን የመንግስት ሞኖፖሊ ኦፍ ፓወር እንዳለው አቅምም እንዳለው እርምጃ መውሰድ እንደሚችል ጌጣሱትን ወደ ህግ ማቅረብ እንደሚችልና እንደማድረግ እንዳለበት አይ ቲንክ አስረግጦ የተናገሩበት ጊዜ ይመስለኛል። እና እኔ ያው ከኛ ባህል የመነጨ ጥያቄ ይሆናል እንጂ ትላንት ያደረጉት ንግግር ከሞላ ጎደል የመንግስትን ግልጥ ያለ አቋም ያሳየ ይመስለኛል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በትናንቱ ንግግራቸው በሁከቱ ምክንያት የሞቱ ሰዎችን ቁጥር በብሔር በሃይማኖትና በጾታ ከፋፍለው አቅርበዋል። የማህበራዊ ጤና አማካሪና የፖለቲካ ተንታኝ ዶክተር ኤርሲዶ ለንዴቦ የሟቾቹ ቁጥር በቀረበበት መንገድ አይስማሙም።
እሳቸው በሰጡት ምክንያት አንደኛው ምክንያት ይሆናል። ለኔ ግን አስፈልግም ነበር በብሔር እንትኖችን የማድረግ ማለት ምክንያቱም በመቶ መንገድ ሊተረጎም ስለሚችል ማለት ነው። እንዳጋጣሚ ሆኖም ደግሞ ያለውን ቁጥር እንቀበለውና እንኳን ብትል የ50 86 የኦሮሞ ብሔር ተወላጅ የሆኑ ናቸው የሞቱት የሚለው እንትን በሌላም ሊተረጎም የሚችል ስለሆነ ማለት ነው። እኔ አልታየኝም። ደግሞ የሟቾች የብሔረሰብ ፕሮፋይሊንግ እንደዚህ ተደርጎ ስታቲስቲክስ የሚቀርቡበት ከሆነ የወንጀለኞቹ እንዲቀርብ ጥሩ ነበር። ስለዚህ ትርጉሙ ለትርጉም ክፍት የሆነ ለተራይ ፖለቲካ ኮንሰምፕሽን ሊውል የሚችል ኢቭን በሌላ በኩል ዞሮ ቁጭትና ግጭትም ሊቀሰቅስ በሚችል ደረጃ የቀረበ ዳታ ስለሆነ አላስፈላጊ ዳታ ነው ባይነኝ።
የኢዜማ ሊቀመንበር አቶ የሸዋስ አሰፋ ግን የሟቾቹ ማንነት በብሔር በሃይማኖትና በጾታ ተከፋፍሎ መቅረቡ ተገቢ እንደሆነ ያምናሉ።
እንግዲህ ግሬድ ይፈታል ሰው እሳቸው ጥሩ ኢትዮጵያዊ ናቸው በሰውነታቸው በኢትዮጵያዊነታቸው ነው የሚታወቁት እና ይሄ ቃል እሳቸው ይጠበቅም አንድ ነገር ነው። ለምሳሌ የነ አቶ መለስ ዲሉት የሚጠይቅም ሰው አልነበረ ወይዛው አቶ መለስ የሚታወቁት የብሔር ስም በመዘርዘር ነው። ትራቪል ግን ኢትዮጵያን እና ኢትዮጵያውያንን በዜግነት ክብራቸው በመጥራት ነው። ይህንን ሁኔታ በተመለከተ ግን እኔ ያነሱበት አግባብ ትክክል ነው ባይነት ምንድን ነው ያሉት? እዚህ ሀገር ችግር ከተነሳ ማንንም አይምርም። የትኛውም ሃይማኖት፣ የትኛውም ብሔረሰብ፣ የትኛውም ጾታ፣ የትኛውም የትምህርት ደረጃ ወይም የማህበረሰብ የድገት ደረጃ ከጥቃቱ ሊድን አይችልም የሚለውን ለማሳየት ነው ያቀረቡት። ስለዚህ ያንን ደግሞ አሳይተዋል በደብ እዚህ ሀገር ችግር ተነስቶ የኔን ቤት አያንኳኳም የሚል ብሔረሰብ ትክክል አይደለም፣ የሚል ሃይማኖት ትክክል አይደለም፣ የሚል የማንኛውም የማህበረሰብ ክፍል ትክክል አይደለም። ይሄን ለማስተላለፍ ነው የተጠቀሙበት። በትክክል እንደታየው እውነት ለመናገር ዶክተር አብይ በኢትዮጵያዊ ስሜታቸውና በኢትዮጵያዊ ጨዋነታቸው እኛም ዓለም የሚመሰክርላቸው ሰው ስለሆነ በዛኛው አቅጣጫ ባይታይ መልካም ነው። ይሄንን ለማሳየት ነው የተጠቀሙት። ይሄን ለማሳየት ደግሞ ግድ መናገር ግድ የሚሆንበት ቦታ አለ።
የማህበራዊ ሳይንስ ተመራማሪና የፖለቲካ ተንታኝ የሆኑት ዶክተር ብርሃኑ ሌንጂሶም በጠቅላይ ሚኒስትሩ አቀራረብ ይስማማሉ።
በእርግጥ ጠቅላይ ሚኒስትሩ ያነሱትን ምክንያት ብጋራም ሌላም ምክንያት አለ ብዬ አምናለሁ። እኔ ደግሞ እንደምታየው ያው ችግሩ ከደረሰ ጊዜ ጀምሮ ሁሉም የተጎጂነት እኔ ነኝ የተጠቃው የተጠቂነት ጩኸት ሲያሰማ ነበር። በእርግጥ የኢትዮጵያ ፖለቲካ የተጠቂነት ፖለቲካ የሚያጠቃው ፖለቲካ ነው። በአጠቃላይ የኩርፊያ ፖለቲካ ነው። ሁሉም እኔ ነኝ የተጠቃሁት፣ እኔ ነኝ ያጠቃሁት፣ እኔ ነኝ ጥፋተኛ የሚል እዚህ ሀገር ውስጥ ምናልባት በታሪክም ኖሮ የሚያውቅ አይመስለኝም። እና አሜን በዚህ ችግር የተጎዱ ሰዎች ማንም ቢሆን ከየትኛውም ሃይማኖት፣ ከየትኛውም ብሔር፣ ከየትኛውም ጾታ ቢሆን በጣም አሳዛኝ ነገር ነው እና በሰብአዊነት ለዛ ማዘን እንዳለ ሆኖ የኔ ብሔር ነው የኔ ሃይማኖት ነው እኔ ነኝ የተጠቃሁት የሚለው ግን ትንሽ አይሎ የወጣ ነገር ነበር። ስለዚህ በብሔር በሃይማኖት በጾታ በአካባቢ ማስቀመጡ ያንን ይሄ እኔ ብቻ ነኝ ተጠቂ የሚለውንም ነገር ፎልሲፋይ ያደርጋል። አንደኛ የቪክቲም ሁድ የሚባለው ተጠቂነት አስለቃሽ የፖለቲካ ኃይሎች አስለቃሽ ሆነዋል እና በዛ ሁኔታ መቅረቡ በእርግጥ አስለቃሾቹ እንደሚሉት የነሱ ወገን ብቻ እንዳልተጠቃ ከሁሉም ወገን ሁሉም ኢትዮጵያዊ በዚህ መንገድ እንደተጠቃ ጠቅላይ ሚኒስትሩም ደግሞ እንደገለጹት ችግር ሲመጣ፣ ጥቃት ሲመጣ፣ ሰላም ማጣት ሲመጣ ማንም ሊያመልጥ እንደማይችል እና ሁላችንም ተጎጂ የምንሆንበት ሁኔታ እንደሚፈጠር በደንብ ያሳየ ስለሆነ ያንን መጥቀሳቸውን እንደውም እኔ እንደ መግለጫው አንዱ ጠንካራ ጎን ነው ብዬ ነው የማምነው። እስክንድር
ጠቅላይ ሚኒስትር አብይ አህመድ ትናንት ባደረጉት ንግግር የተለያዩ ሁኔታዎች እንዳስተዋል የለውጡን አስፈላጊነትም አብራርተዋል። ለውጡ ከቀደሙት የተሻለ ስርዓት እንድንገነባ ካላስቻለን የኛ ለውጥ ናፋቂነት ምኑ ላይ ነው ሲሉም ጠይቀዋል። የትግላችን አላማስ ምን ነበር ብለዋል ጠቅላይ ሚኒስትሩ በዚሁ የትናንት ንግግራቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።